Voice of America.
ወንጀል የፈጸመ ማንም ሰው በየትኛውም ደረጃ ላይ ያለ ቢሆን ከተጠያቂነት አያመልጥም ሲሉ ፌደራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታውቀዋል። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ አመራር አባላትን ጨምሮ 63 ሰዎች ከሰብአዊ መብቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውንም አመልክተዋል። ጠቅላይ አቃቤ ሕጉ በተለያዩ ክልሎች ውስጥ የተደበቁ ተጠርጣሪዎችን ለመያዝም የክልልና ፌደራል ፖሊስን እንደሚያሰማሩ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ተናግረዋል። እስክንድር ፍሬው ዝርዝሩን ይዟል።
የባለስልጣናት ዋዳ በግላጭ የ27 ዓመት ገበና በአደባባይ በተግባር ብቻ ሳይሆን በስም ጭምር የሚፈሩ መንግስታዊ ተቋማት፣ ወትሮ የማይነኩ ሹማምንት፣ ቱባ ባለስልጣናት የፍርድ ቤት ደጃፍ ላይ ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ዋና ፈተና ትልቁም እርምጃ ይህ ነው ብለዋል የዛሬውን መግለጫ የተከታተሉ አንድ አስተያየት ሰጪ። መንግስትን ከሰሰ ያሉት ደግሞ የተቋሞቹን ግዙፍነት የነበራቸውን ቦታ ታሳቢ ያደረጉ ሌላ አስተያየት ሰጪ ናቸው። ብሔራዊ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ ሀብት የሚያንቀሳቅስ በቢሊዮኖች በሚቆጠር ብር ላይ የሚያዝ ተቋም ነው። ላለፉት 5 ወራት የተካሄደ ምርመራ ግን በዚያው ልክ ዘረፋ መካሄዱን፣ ህገወጥ ተግባር መፈጸሙን አሳይቷል። የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች እንዳስረዱት የተቋሙ ኃላፊዎች ከተቋቋመለት ዓላማና ከተሰጠው ተልዕኮ ውጪ መንቀሳቀሳቸውንም የአምስት ወራቱ ምርመራ አሳይቷል ብለዋል። ከ2004 እስከ 2010 ወደ 37 ቢሊዮን ብር የሚያወጣ የውጭ ሀገር ግዢ መፈጸሙን ጠቅላይ አቃቤ ሕግ አስታውሰዋል። ሁሉም ግዢዎች የተከናወኑት ግን ያለ ጨረታ መሆኑን ተናግረዋል። እናም የግዢ አፈጻጸሙ ከፍተኛ የሙስና አካሄድ የሚታይበት መሆኑን አብራርተዋል።
የውጭ ሀገር ግዢ ሲፈጸም ዓለም አቀፍ ጨረታ ወጥቶ ውድድር ተደርጎ ከጥራትም ከዋጋ አንጻር ተወዳዳሪ ምረጥ ነው። የግዢ አፈጻጸሙ ስታይ ደግሞ ከኮርፖሬሽኑ የበላይ አመራሮች ጋር የጥቅም ግንኙነት ያላቸው ሰዎች የድለላ ስራ በመሀል የሚሰሩ በዚህ ሂደት ኮሚሽን የሚከፈላቸው እነዚህ የድለላ ስራ የሚሰሩ ሰዎች ደግሞ የቅርብ የስጋ ዘመድ የሆኑ ወንድም፣ እህት፣ የአክስት ልጅ የመሳሰሉ እና የጥቅም ትስስር ያላቸው የውጭ ሀገር ካምፓኒዎችን በድለላ የሚያመጡ ሰዎች ናቸው ማለት ነው። ይሄን ስናነሳ ከአንድ የውጭ ሀገር ተቋም እስከ 400% ተጨማሪ ዋጋ እየተጨመረ የተፈጸመ ነው። ይሄ ማለት ዋጋው በጣም የተጋነነ መልኩ ግዢ የተፈጸመበት ሁኔታ ነው ማለት ነው። ይህ እንግዲህ ተቋሙ ለካውንት ለገዛቸው ተቋማት ክፍያን ይፈጽማል። እነዚህ ተቋማት ደግሞ ካምፓኒ ደግሞ ለእነዚህ ደላላዎች ገንዘቡን ዳይሬክትሊ ከዚህ እንደሚከፈል እና ይሄ የህዝብ ሀብት በዚህ መልኩ መጥፋቱን የሚያሳዩ ማስረጃዎች የተሰበሰቡበት ሁኔታ ነው ያለው ማለት ነው።
ሜቴክ የሀገር ውስጥ ግዢዎችን ያከናውን የነበረውም ያለ ጨረታ መሆኑን አመልክተዋል አቶ ብርሃኑ። በድለላና በተለያየ መንገድ የተሳተፉት ግለሰቦች በሀገር ውስጥ ካፈሩት ሀብት በተጨማሪ ከፍተኛ መጠን ያለው ገንዘብ ወደ ውጭ ማሸሻቸውንም አስረድተዋል አቶ ብርሃኑ። የተለያዩ ማሽኖች ለህገ ወጥ ተግባር ያለ ጨረታ ይገዙ እንደነበርም ገልጸዋል።
እንደዚህ አይነት ግዢዎች ከተወሰኑ ተቋማት ከአንድ ተቋም እስከ 40 እስከ 50 ድግግሞች ያለው ግዢ የሚደረግ ለምሳሌ የውጭ ሀገር ግዢን ብንወስድ ኮርፖሬሽኑ ያገለገሉና ሲስተሞች እንዲሁም የኮንስትራክሽን ማሽነሪዎችን ከቻይና እና ከሲንጋፖር ያለ ጨረታ በደላሎች አገናኝነት የገዛበት ሁኔታ አለ። እነዚህ የተገዙ ክሬኖች 5 ናቸው። ከአምስቱ መካከል 4ቱ ወደ ኮርፖሬሽኑ ሲገቡ፣ አንደኛው ክሬን በሱዳን በኩል እንዳይቀረብ ተደርጎ በሱዳን በኩል ዞሮ ወደ ሀገር ውስጥ የገባና እስካሁን ድረስም ተቋሙ እጅ ያለለ በግለሰብ እጅ እየተሰራበት ያለበት ሁኔታ ነው ያለው። ይሄን የሰራበት ያለው ግለሰቡ ከተቋሙ ኃላፊዎች ጋር ግንኙነት ያለ መሆኑን የሚያሳይ ነው።
የተቋሙ አመራሮች መርከቦችን በህገ ወጥ መንገድ በመግዛት ለግል ጥቅም መዋላቸውንም ጠቅላይ አቃቤ ሕጉ ምሳሌ በመጥቀስ አስረድተዋል።
መርከቡ ተጠግኖ ወጥቷል ተብሎ ወደ ንግድ ይገባሉ። ወደ ንግድ ከገቡም በኋላ የኢትዮጵያ ባንዲራ ነው ይዞ መንቀሳቀስ ስለማይችሉ ለጥገና ተብሎ የስተቱን ፍቃድ ወስዶ ከኢራን ወደ ሞቃዲሾ እና በመሳሰሉት አካባቢ እንቅስቃሴ በማድረግ እስከ 500,000 ዶላር አካባቢ ስራ ይሰራሉ። ያን ገንዘብ ወደ ሜቴክ ያልገባበት ሁኔታ አለ። ሁለተኛ ስራውን ቢሆን ህገወጥ ስራ ነው የተደረገው።
መንግስት ከዚሁ ከሙስና ወንጀልና ከሰብአዊ መብት ጥሰት ጋር በተያያዘ ህጋዊ እርምጃ መውሰድ መጀመሩንም ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ አመልክተዋል።
እንግዲህ በዚህ ጋር ተያያዥነት ባለው አሁን በሙስና ቅድም ባልናቸው አጠቃላይ ወደ 63 ሰው በቁጥጥር ያዋልንበት ሂደት ነው ያለው። ሰሙስና ወደ 27 በሰላም ደግሞ ወደ 36 በተቃላይ ወደ 63 መስለኛ በቁጥጥር አሁን ምርመራ እያጣራን እንገኛለን። እንግዲህ በዚህ ሂደት ውስጥ የሚጠረጠሩ ቁጥራቸው ትንሽ ከዚህ ይጨምራል። ያልታዩ ሰዎች አሉ፣ በሀገር ውስጥም ያሉ በተለያዩ ቦታ ተደብቆ ወደ ውጭ ሀገርም ሄዱ አሉ። በተለይ በሰውነት የተፈጸመው ወንጀል ያለም አቀፍ ባህሪ ያለው የትኛውም ሀገር ውስጥ የሚያስጠልል ወይ ደግሞ የሚያስቀምጥ ወንጀል አይደለም። ይህንን ስንል ማንም ሰው ሳያዝ ምርመራ የተደረገ እና መዝገቡ የሚጣሩበት ሂደት ነው ያለው። በሀገር ውስጥም ተደብቆ ያሉትን ህብረተሰቡ ከኛ ጋር በመሆን እነዚህም ወንጀል የፈጸሙትን ተጠርጣሪዎች ለህግ እንዲያቀርብ ከኛ ጋር እንዲተባበር በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ።
የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኃላፊዎች የነበሩ ጄኔራሎችንና የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችን በቁጥጥር ስር ከመዋል አንጻር ያጋጠሙ ችግሮች ይኖሩ እንደሆን ለጠቅላይ አቃቢ ህጉ የቀረቡ ጥያቄዎች ነበሩ። የብሔራዊ መረጃና ደህንነት ዋና ዳይሬክተር የነበሩትንና በቅርቡ የትግራይ ክልል የጸጥታ ኃላፊ በመሆን የተሾሙትን አቶ ጌታቸው አሰፋን ጉዳይ በስም በመጥቀስ የቀረበው ጥያቄ ይጠቀሳል። ጠቅላይ አቃቢ ህግ ብርሃኑ ጸጋይ ተከታዩን መልሰዋል።
በተለይ የሰብአዊ መብት ጥሰት የፈጸሙ ተብሎ በምርመራ ያጣራና የጠረጠርናቸው ሰዎች ፈጽሞ የተገኙት ወንጀሎች ዓለም አቀፍ ድንጋጌዎችን ወይ ደግሞ ኢንተርናሽናል ክራይም የሚባለው ክራይም አጌነስት ሁማኒቲ የሚባሉ በህገ መንግስታችን አንቀጽ 8 ላይ የምህረት ይቅርታ የማይሰጡ በይርጋ የማይታገዱ ወንጀሎች ነው። ሰውን መሰወር፣ ያለ ፍርድ ቤት ትእዛዝ መግደል፣ መደብደብ በተለይ ከመንግስት አካል በህገ መንግስቱ ላይ ተቀምጠዋል። ያነሳኋቸው ጉዳዮች ደግሞ በህገ መንግስቱ ላይ ከተቀመጠው በላይ የተፈጸሙ ወንጀሎች ነው። ስለዚህ ይሄ ከማንም ብሄር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም። ሁላችንም ከህግ በታች ነው። ይሄ በዚህ አግባብ መታየት አለበት። አሁን ለምን ተሾመ ለምን የሚለውን ነገር እሱ የፖለቲካ ጉዳይ ነው። እኔ እያወራ ያለሁት ስለ ህግ ጉዳይ ስለተፈጸመ ወንጀል የአንድ ክልል የጸጥታ አማካሪ መሆን አይደለም። የሀገር ፕሬዚዳንት፣ የሀገር መሪ ወንጀል ከፈጸመ ይጠይቃል፣ መጠየቅበት ነገር። ስለዚህ የዛ አግባብ ጉዳይ ጥሩ ይመስለኛል።
በክልሎች የተደበቁትን ሰዎች ማምጣት አስቸጋሪ እንደማይሆንም አቶ ብርሃኑ አስረድተዋል።
እንግዲህ የክልልና የፌዴራል ስርዓት ለዚህ ብዙ የሚያስቸግር ነገር አይደለም። ከየትኛውም ቦታ ማንኛውም ፖሊስ ሄዶ ወንጀለኛ መያዝ የሚፈልግ ጉዳይ የለም። በክልሎች መካከል ያለው ግንኙነት ያለው አሰራር ሁሉም ወንጀል የፈጸሙትን የፌዴራል ፖሊስም የክልል ፖሊሶችም ተባብረን እየሰራ ነው ያለነው እና የሚከለክል የሚያስቸግር ነገር ያለ ጉዳይ አይደለም። በየትኛውም ቦታ ማለት ነው። ዝም ብሎ እዚህ ያለ ሰው ትግራይ ብቻ ነው የተደበቀው፣ ትግራይ ብቻ ነው የሚሸገው የሚሳይ በየቦታ መግለጽ አስፈላጊ አይደለም ተብሎ እንጂ ሁሉም ክልሎች በዚህ ወንጀል ተፈጽሞ የአንድ ብሔርም ተደርጎ መወሰድ የለም። ብዙም ጊዜ እንደዛ ስለሚወራ ነው ሁሉም አለ። ስለዚህ እንደዛም መወሰድ የለበትም። ሰዎችንም ለማምጣት ወንጀል ተፈጸመ ተጠረጠሩ ድረስ በክልልም በፌዴራል ፖሊስን መጠቀም የሚችልበት ሁኔታ ነው ያለው።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።